BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችኋል የጋቢና ቪኦኤ አድማጮች። የሁድ ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አብሪያችሁ የማመሻው እኔ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ሰሞኑን ፍትህ ወይም A Fire Within የተሰኘ ጥናታዊ ፊልም በተለያዩ የአሜሪካ ከተሞች በመታየት ላይ ይገኛል። በምሽቱ ዝግጅታችን ፊልሙ ለህዝብ እይታ ከመቅረቡ በፊት ከፊልሙ ጸሐፊና ዳይሬክተር ክርስቶፈር ቻምበርስ ጋር አድርገን የነበረውን ቆይታ እንጋብዛችኋለን። አብራችሁን ቆዩ። በኢትዮጵያዊዋ ታዋቂ ዓለም አቀፍ ሞዴልና ተዋናይት እንዲሁም የዓለም ጤና ድርጅት የእናቶች አዲስ የሚወለዱ ህፃናትና የህፃናት ጤና ጥበቃ አምባሳደር ሊያ ከበደ ፕሮዲዩስ የተደረገው ፍትህ ወይም A Fire Within የተሰኘ ጥናታዊ ፊልም በቅርቡ ተመርቋል። በቀይ ሽብር ወቅት ኢትዮጵያ ውስጥ ስቃይና እንግልት የደረሰባቸው 3 ኢትዮጵያዊ ሴቶች ወደ አሜሪካ ከመጡ በኋላ ጥቃት ያደረሰባቸውን ግለሰብ ለፍትህ ለማቅረብ የሚያሳዩትን ውጣውረድ የሚያሳየው አዲሱ ጥናታዊ ፊልም በአሜሪካ ሀገር የሚኖሩ ብዙ ስቃይና መከራን ያሳለፉ ከ1.4 ሚሊዮን በላይ ለሚሆኑ ስደተኞች ተስፋ የሚሰጥ ነው ተብሏል። በርካታ የአሜሪካና የኢትዮጵያ የፊልም ተዋናዮች የተሳተፉበት ፍትህ የተሰኘው ፊልም ተጽፎ የተዘጋጀው የዓለም አቀፍ ሽልማቶች አሸናፊ በሆነው አሜሪካዊው የፊልም ባለሙያ ክርስቶፈር ቻምበርስ ሲሆን በፊልሙ ጭብጥ የቀረጻ ሂደትና ሊያ ከበደ በፊልሙ ላይ ባላት ተሳትፎ ዙሪያ ያደረኩት ቆይታ ቀጥሎ ይቀርባል።
I came to this country as a refugee.
Thank you, Christopher, for taking your time to be with us today from Los Angeles.
በቅድሚያ ክርስቶፈር በቅርቡ ስለሚወጣው ፍትህ ወይም በእንግሊዝኛ A Fire Within የተሰኘው ፊልምህ ለመጫወት ሎስ አንጀለስ ከሚገኘው መኖሪያ ቤት ሆነ ልታናግረን ፈቃደኛ በመሆንህ በአድማጮች ስም በጣም አመሰግናለሁ። እስቲ በቅድሚያ ስለ ፊልሙ ጭብጥ እናውራ። በሶስት ኢትዮጵያውያን ሴቶች ዙሪያ የተሰራው ፍትህ የተሰኘው ጥናታዊ ፊልም መነሻ ሐሳቡ ምንድነው?
Certainly. Well, first of all, thank you so much for having me on your show. I appreciate it. A Fire Within is a documentary, and it's about a very powerful...
በቅድሚያ እኔም በመሰናዷችሁ ላይ ስለጋበዛችሁኝ በጣም አመሰግናለሁ። ፍትህ በሰብአዊ መብት ዙሪያ የሚያጠነጥን ጥናታዊ ፊልም ነው። ታሪኩ በቀይ ሽብር ጊዜ ኢትዮጵያ ውስጥ ከባድ ምርመራና ስቃይ ያሳልፈው ወደ አሜሪካና ካናዳ የመጡ 3 ሴቶች ዙሪያ የሚያጠነጥን ነው። ከሶስቱ አንዷ አሜሪካን ሀገር አትላንታ ከተማ እንደመጣች ሆቴል ውስጥ ባስተናጋጅነት ተቀጠረና ሆቴል ውስጥ ሌላ በቃጣቢነት የሚሰራ ሰው ሰላም ሲላት ድምጹን ታስተውሳለች። ከ15 ዓመት በፊት አዲስ አበባ ላይ ይመረምራትና ያስተቃያት የነበረ ሰው ነው። አጋጣሚው የሚገርምና ለማመን የሚያስቸግር ነው። ታሪኩ እንግዲህ እነዚህ ሴቶች ተገናኝተው ሰውየው ራሱ መሆኑን ካረጋገጡ በኋላ እንዴት ፍትህ ለማግኘት እንደተንቀሳቀሱ የሚያሳይ ነው።
And to me it's basically the story that our documentary focuses on.
እነዚህን ኢትዮጵያውያን ሴቶች እንዴት አገኘሃቸው? ታሪካቸውንስ ወደ ፊልም ለመቀየር እንዴት ወሰንክ?
የሴቶቹን ታሪክ ያገኘሁት በአጋጣሚ ጉግል ላይ ነው። እኔ አሜሪካዊ ነኝ። ከዚያ በፊት ስለ ኢትዮጵያ ታሪክና ባህል አላውቅም ነበር። ያነበብኩት ጽሑፍ እንዴት 3 ሴቶች ሰዎችን ያስተቃየና ያስገድለን ሰው አሜሪካ ውስጥ ለፍርድ እንዳቀረቡት የሚያትት ነበርና ስደተኞቹ ነው አሜሪካ ውስጥ የተለየ ስልጣን ሳይኖራቸው ለፍትህ መታገላቸው በጣም አስደነቀኝ። እነዚህ ሴቶች ሀብታምም አይደሉም ወይንም የፖለቲካ ግንኙነትም የላቸውም። ነገር ግን ፍትህን በመፈለጋቸውና በጥንካሬያቸው ብቻ ለእውነት ታግለው አሸንፈዋል። ለኔ ይሄ የሚያነሳሳና ልንማርበት የምንችለው ታሪክ ነው።
Justice to make the world a more just place. And to me there's a lot to learn from it.
How long did it take you to research?
የሴቶቹን ታሪካቸውን ለማጥናት ከዛ ወደ ፊልም ለመቀየር ምን ያክል ጊዜ ፈጀብህ?
በአጠቃላይ ሂደቱ የጀመረው በአውሮፓውያኑ አቆጣጠር በ2016 ነበር። ስለዚህ ወደ 4 ዓመት ፈጅቷል ማለት ነው። መጀመሪያ ሴቶቹ ለመቅረብና ታሪካቸውን ለማካፈል ፈቃደኛ ይሆኑ እንደሆነ በመጠየቅ ነው የጀመርኩት። ቀጥሎ ታሪካቸውን ከሰሙ በኋላ በነጻ የተከራከሩላቸውን የሰብአዊ መብት ተከራካሪ ጠበቃዎችን፣ የታሪክ አዋቂዎችንና የተለያየ ዩኒቨርሲቲ መምህራንን በተለያየ ጊዜ አነጋግሬያለሁ። ይሄ እንግዲህ ዓመታት ፈጅቷል።
እንግዲህ የፊልሙ ቀረጻ በሶስት ሀገሮች የተካሄደው በካናዳ፣ አሜሪካና ኢትዮጵያ። ይህ ምን ያክል ጊዜ ወሰደ? በተለይ ደግሞ በኢትዮጵያ የነበረው ልምድ ምን ይመስላል?
So we began filming in spring of 2017.
ከረጻ የጀመርነው በ2017 ነበር። ወደ 2 አመት ገደማ ወስዷል። በአሜሪካ ወደ 10 የሚሆኑ ከተሞች ነው ተዘዋዝረን የቀረጽነው። በአለም ላይ ወደ 30 ሀገሮች ተጉዣለሁ። በኢትዮጵያ የነበረኝ ጊዜ ግን በጣም የተለየ ነው። በመጀመሪያ ቪዛ ለማግኘት እጅግ በጣም ረጅም ጊዜ ከመውሰዱ የተነሳ ስራችንን በተደጋጋሚ ማራዘም ነበረብን። በመሃል አብራኝ የምትሰራው የፊልም ባለሙያም ሌላ ስራ አግኝታ ሄደች። ስለዚህ ወደ ኢትዮጵያ ብቻዬን ሄድኩት። ግን እድለኛ ሆኜ ኢትዮጵያ ውስጥ ያለ ኤርሚያስ ወልደ አምላክ የሚባል በጣም ጎበዝ የፊልም ባለሙያ አገኘሁ። የሚገርም ችሎታ ያለው ጠንካራ የፊልም ባለሙያ ነው።
ኢትዮጵያ ላይ የነበረ ቀረጻ ምን ላይ ያተኮረ ነበር? ማለት ለጥናታዊ ፊልም ግብአት የሚሆንና የሴቶቹን ታሪክ የሚያጠናክር ያገኘው ነገር ምንድነው?
እንግዲህ ፊልሙ ሁለት ክፍሎች አሉት። አንደኛው ከአጼ ኃይለ ሥላሴ መውደቅ ጀምሮ የመንግስቱ ኃይለ ማርያምን ወደ ስልጣን መምጣትና የቀይ ሽብርን ታሪክ የሚያስረዳ ነው። ሁለተኛው ደግሞ እዚህ አሜሪካ የተካሄደው ረጅምና አላህ አጨራሽ የፍትህ ትግልና ሴቶቹ ፍትህ እንዲያገኙ የረዳቸውን የሚያስገርም ጥንካሬን የሚያሳይ ነው። በኢትዮጵያ ቆይታይ ለዚያ የሚሆኑ ነገሮችን ማግኝተናል።
በአጠቃላይ በዚህ በጥናታዊ ፊልም ላይ ምን ያክል ሰዎች ተሳትፈዋል? ከኢትዮጵያ የተሳተፉ ተዋናያን አሉ?
ዋው፣ በጣም ብዙ ተዋናያን ተሳትፈዋል። በዛን ጊዜ የነበረውን የሴቶችን የህይወት ታሪክ የሚያሳይም ሆነ በዛቱ የነበረውን የፍርድ ሂደት የሚገልጽ የተቀረጸ ምስል አልነበረንም። ስለዚህ ያንን የሚያሳይ ቀረጻ ያስፈልገን ነበር። እዚህ አሜሪካ በአንድነት ሶስቱን ሴቶች ወክለው የተወኑት ቤት ስኬልስ፣ ማርኩዊታ ብላክ እና ትውልደ ኢትዮጵያዊት የሆነችው ሊሃና ምኒልክ ይባላሉ። ሊሃና በጣም ጎበዝ ተዋናይት ናት። ሰው አይቶ እንደሚያደንቃት እርግጠኛ ነኝ። ኢትዮጵያ ውስጥ ደግሞ ወጣትና የሚገርም ችሎታ ያላቸው የአዲስ አበባ ዩኒቨርሲቲ የቲያትር ክፍል ተማሪዎችን አገኘን። ዘውድነሽ ቢራኩ፣ ብሩክታይት ተርሚኖስ፣ ዮርዳኖስ ተሾመ፣ ሰማሃል አብርሃ፣ ሰብሎ ወንጌል ኃይለ ማርያምና ይርጋ ታፈረን የመሳሰሉ አዲስና ጎበዝ ተዋናያን ተሳትፈዋል።
እንግዲህ አንተ የምትኖረው በሎስ አንጀለስ ከተማ ነው። አሜሪካን ሀገር በተለይ ደግሞ በሎስ አንጀለስ ያለው የኢትዮጵያ ማህበረሰብስ በፊልሙ ላይ ተሳትፎ አድርጓል?
በጣም በተለይ በዋናነት የኢትዮጵያ የባህል ማዕከል ኃላፊ የሆነችው ኒኪ ለገሰና በፊልሙ ላይ ካስቲንግ ዳይሬክተር ሆና የሰራችውን ኤልሳቤት አደምን ማመስገን ፈልጋለሁ። ለምሳሌ ባለታሪኮቹ አትላንታ ፍርድ ቤት ቀርበው የደረሰባቸውን ሲያስረዱ፣ በተለይ በደንብ በማያውቁት ቋንቋና ባህል ውስጥ ነው ሲናገሩ፣ ሁኔታው ለነሱ እጅግ አስፈሪ ነበር። ነገር ግን በጣም ብዙ ኢትዮጵያን ፍርድ ቤት ውስጥ ተገኝተው ከሴቶቹ ጀርባ በመቀመጥ ያሳዩአቸው ድጋፍ በጣም ልብ የሚነካ ነበር። ያንን ሁኔታ በፊልሙ ላይ ማሳየት ፈልግንና በፊልሙ የሚሳተፉ ሰዎችን ስናጠያይቅ እዚህ ሊትል ኢትዮጵያ ተብሎ በሚጠራው አካባቢ ያሉ የሱቅ ባለቤቶች ሰው በማስተባበር አገዙን። በአጠቃላይ ፊልሙ ያለ ኢትዮጵያ ማህበረሰብ ድጋፍ እዚህ አይደርስም ነበር። ስለዚህ በጣም ላመሰግናቸው እወዳለሁ።
And then one of the guys said, "Are you from Atlanta?" While he was saying that, I feel something which makes me nervous. I feel something in my stomach, you know, when it's getting tight, you know. I was asking myself, where did I hear this voice, you know? Who is this person? I know that.
አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ኢትዮጵያን ጨምሮ በ10 ከተሞች የተቀረጸው ፍትህ ጥናታዊ ፊልም ዙሪያ ከፊልሙ ዳይሬክተር ክርስቶፈር ቻምበርስ ጋር እያደረግን ያለነው ቆይታ ይቀጥላል። ፍትህ ሚያዝያ ላይ ለመጀመሪያ ጊዜ በአትላንታ በተደረገው የፊልም ፌስቲቫል ላይ ለህዝብ እይታ ቀርቦ በተመልካቾች በተደረገ ምርጫ የምርጥ ጥናታዊ ፊልም ሽልማት ተሸላሚ የሆነ ሲሆን፣ ለሁለተኛ ጊዜ በዚህ ወር መጀመሪያ ላይም በአርካንሳስ ከተማ በተካሄደው ቤንተንቪል የፊልም ፌስቲቫል ላይ ታይቶ በፊልም ተቺዎች አድናቆት ተችሮታል። ወደ ቃለ ምልልሱ እንመለስ። ዲፍሬትስ ወይም አ ፋየር ዊዝኢን የተሰኘው ጥናታዊ ፊልም ሲተዋወቅ እንደሰማነው ፊልሙን በዋናነት ፕሮዲስ ያደረገችው ታዋቂዋ ዓለም አቀፍ ሞዴልና ታዋናይት ሊያ ከበደ ናት። ከሊያ ጋር እንዴት ተገናኛችሁ? ከፕሮዲውሰርነት ሌላ በፊልሙ ውስጥ ተሳትፏላት?
ሊያ ከበደ በጣም የታወቀች ሞዴል ብቻ ሳትሆን የሰብአዊ መብት ተከራካሪም ናት። በተለይ በሴቶች መብት ዙሪያና በእናቶች ጤና ላይ የምትሰራ የዓለም ጤና ድርጅት አምባሳደርም ናት። የኛን ፊልም በዋናነት ፕሮዲውስ ያደረገችው እሷ ናት። ወደ 2019 መጨረሻ ላይ ኤዲቲንግን እየጨረሰን ስንመጣ በስልክ አፍላልጌ አገኘኋት። ከዛ በፊት ምንም አይነት ዕውቅና የለንም፣ ግን ሳናግራት በጣም ጠንካራና አዋቂ ሰው ሆና አገኘኋት። ፊልሙን ካየችና ከተነጋገርን በኋላ ፊልሙን መደገፍ እንደምትፈልግና ፕሮዲውስ ማድረግ እንደምትፈልግም ነገረችኝ። እንደሱ አይነት ጠንካራና ሐቀኛ ሴት የፊልሙ አካል በመሆኗ ትልቅ ክብር ይሰማኛል።
It's really an honor to have a superstar and a woman of such integrity to be a part of our film.
Making a movie in three different countries with all these different number of people involved in it.
እንደነገርከን ፍትህ ፊልም ብዙ ሰዎች የተሳተፉበትና የተለያዩ ሀገሮች የተቀረጸ ነውና በገንዘብ እስካሁን ምን ያክል ፈጅቷል?
እውነት ለመናገር በገንዘቡ ላይ ብዙም ትኩረት ማድረግ አልፈልግም፣ ምክንያቱም በጣም ተለዋዋጭ ነው። እዚህ ሀገር ጨርስኩ ስትይ ሌላ ያላሰብሽው ወጪ ይመጣል። እንደውም በፍቅር ዋጋ የተከፈለ ስራ ነው የምለው፣ ምክንያቱም ገንዘቡም ከአንድ ቦታ ወይንም ከአንድ ድርጅት የተገኘ አይደለም። በተለያየ ጊዜ ከዚህም ከዚያም የተሰባሰበ ነው። ዋናው ትኩረታችን ታሪኩን መንገር ላይ ነው።
ክሪስቶፈር ከዚህ ከፍትህ ፊልም በፊት ሌላ አራም አራም የተሰኘ ጥናታዊ ፊልምም ሰርተህ ነበር። ያኛው ፊልም ልክ እንደ ፍትህ አሜሪካን ሀገር የሚኖሩ አርሜናውያን ስደተኞችን ህይወት የሚያሳይ ነው። እንደዚህ አይነት የስደተኞችን ህይወት የሚያሳዩ ታሪኮችን የምትመርጥበት ምክንያት አለ? በተለይ በታሪክ በቋንቋና በባህል ላንተ አዲስ የሆኑ ህብረተሰቦችን ታሪክ በፊልም መንገርስ ከባድ አይደለም?
ልክ ነው። አራም አራም በዚህ በሎስ አንጀለስ የሚኖሩ ጠንካራ አርሜናውያን ማህበረሰብ አባላት ዙሪያ የተሰራ ፊልም ነው። እንዳልሽው ሁለቱም ፊልሞች በደም የማልገናኛቸው ሰዎችን ህይወት የሚያሳዩ ናቸው። ነገር ግን የኔ አያቶች ስደተኛ ነበሩ እና የስደተኛን የህይወት ፈተናና ቋንቋ ባለማወቃቸው ይደርስባቸው የነበረውን የሥራ ማጣት ችግር ስሰማ ነው ያደግኩት። እንደዚህ አይነት ታሪኮች ግን በስደተኞች የተሞላችው የአሜሪካን ሀገር ታሪክና ባህልም አካል ናቸው። ያለ ስደተኛ ዛሬ የምናቃት አሜሪካ ትኖርም። ያለ ስደተኞች አሜሪካ ምንም ናት።
But America, as we know, the United States of America is nothing without immigration.
You are telling these stories now at a time when you...
እንግዲህ እንደሚታወቀው ባለንበት ጊዜ የስደተኛ ጉዳይ በአሜሪካ ውስጥ ትልቅ የመነጋገሪያ ጉዳይ ነው፣ የፖለቲካም አጀንዳ ነው። በዚህ መልኩ በአሜሪካ ያሉ ስደተኞችን ህይወት ማሳየት ምንድነው የሚጠቅመው?
ፊልም ስሜትን ቆንጥጦ መልእክት ለማስተላለፍ በጣም ጉልበት ያለው መሳሪያ ነው። ፊልም ህይወታችን ውስጥ ለሌለ ገጸ ባህሪ ስሜት እንዲሰማን፣ የህይወት ውጣ ውረዳቸው እንዲገባንና እንድንረዳቸው የሚያደርግ ኃይል አለው። ስለዚህ አሁን በምንሰራው ፊልም ለአሜሪካ ተመልካቾች ማሳየት የምንሞክረው ሁላችንም ሰዎች እንደሆነና በጣም ብዙ የምንመሳሰልባቸው በጋራ የምንጋራቸው ነገሮች እንዳሉን ነው።
ወደ ፍትህ ፊልም እንመለስና ፊልሙ ምን ያክል ሰዓት ነው የሚፈጀው?
ፊልሙ 1 ሰዓት ተኩል የሚፈጅ ነው። ምኞቴና ሐሳቤ ጠንካራ ኢትዮጵያ ማህበረሰብ አባላት ባሉበት ሁሉም የአሜሪካ፣ የካናዳና ሌሎች ከተሞች ላይ እንዲታይና ውይይት እንዲደረግበት ማድረግ ነው።
አሁን እንዳልከው በኮሮና ቫይረስ ወረርሽኝ ምክንያት ፊልሞች በተለመደው መንገድ እየወጡ አይደለም። እናንተ ታዲያ በምን መልኩ ነው ፊልሙን ለመልቀቅ ወይም ለማስመረቅ የምታስቡት?
እሱንም ገና አልወሰንም። ቀደም ሲል ከሰራሁት ፊልም ስኬት በመነሳት እንደ የሰባይ መብት ጉዳዮች ያሉ ጠንካራ ሐሳቦችን የሚያነሱ ፊልሞችን በተቻለ መጠን በተለይ ጉዳዩ የሚመለከታቸው ሰዎች እንዲያዩት ይረዳን ፊልሙን ይዘን በተለያዩ ቦታዎች መንቀሳቀሳችን ነው። ከዚያ ኔትፍሊክስ ላይ ሲወጣ በዓለም ላይ በሚሊዮን የሚቆጠሩ ሰዎች ሊያዩት ይችላሉ። ምናልባት አሁን አማዞን ላይም ልንወስደው እንችላለን። አሁን ያንን ማድረግ ምን ይችላል ደስ ይለኛል።
እንግዲህ ለማጠቃለል ያክል ፊልሙ ሲለቀቅ ተመልካቹ ከፊልሙ የሚያገኘው መልእክት ምንድነው? ምን አይነት ምላሽ ትጠብቃለህ?
በዋናነት ከተለያየ ሀገር በደረሰባቸው ስቃይ፣ ግፍና ሌሎች የሰብአዊ መብት ጥሰቶች ከሀገራቸው ተሰደው እዚህ አሜሪካን ሀገር የሚኖሩ ሰዎች እዚህ ሆነው ፍትህ ማግኘት እንደሚችሉ ከእውነተኛ ታሪኩ አይተው እንዲያውቁ ማድረግ ነው። በሁለተኛ ደረጃ ደግሞ ህፃናት፣ ወጣቶችና ተማሪዎች ይህን ፊልም አይተው ለውጥ ለማምጣት በግድ ሚሊዮኖችን እንደማይጠይቅ እንዲረዱ ፈልጋለሁ። ሶስት ሴቶችና ጥቂት ጠበቆቻቸው ሆነው ነው በድፍረት እውነትን በመሻታቸው ሀቅና ፍትህ ዓለም ላይ ቦታ እንዲኖራቸው ያደረጉት። በመጨረሻ ዓላማችን በዚህ ታሪክ የሰዎችን ስሜት መግዛትና መነጋገሪያ እንዲሆን ማድረግ ነው።
Lastly, I hope we're trying to engage people emotionally. So that's my hope, is that people will become engaged emotionally and then be able to learn from the story and be inspired by it.
Thank you so much for taking your time to
Christopher ግዜህን ሰጥተህ በቅርቡ በሚለቀቀውና ታዋቂዋ ኢትዮጵያዊት ሞዴል እንዲሁም የዓለም ጤና ድርጅት አምባሳደር የሆነችው ሊያ ከበደ በዋናነት ፕሮዲውስ ያደረገችውንና በቅርቡ የሚለቀቀውን ፍትህ ወይም ኤፋየር ዊዝን የተሰኘውን ፊልም ባጭሩ ስላስተዋወቅከን በጣም እናመሰግናለን። ከሊያ ከበደ ጋር ሆነህ እንደገና እንደምንገናኝና በፊልሙ ስኬት ዙሪያ እንደምናወራ ተስፋ አደርጋለሁ። እስከዛው መልካም እድል።
እኔም በጣም አመሰግናለሁ።
Thank you so much, people.
አድማጮች የተከታተላችሁት በቅርቡ ተመርቆ የወጣው ፍትህ ወይም A Fire Within የተሰኘ ጥናታዊ ፊልም ጸሐፊና ዳይሬክተር ከሆነው ክርስቶፈር ቻምበርስ ጋር ያደረግነውን ቆይታ ነው። በቀጣይ ሙዚቃ ረፍታርገን ስንመለስ ትምህርት ቤት መሄድ የሚፈሩ ህጻናት ልጆችን እንዴት ማገዝ ይቻላል በሚል ዙሪያ አንድ ጥንቅር እናዳምጣለን። ቆይታችሁ ከኛ ጋር ይሁን። ህጻናት የትምህርት መማሪያ ግዚያቸው ደርሶ ወደ ትምህርት ቤት ሲገቡ ወይም ካደጉ በኋላ በህይወታቸው በሚደርሱ የተለያዩ ገጠመኞች ምክንያት ትምህርት ቤት መሄድ ሊፈሩና ሊጠሉ ይችላሉ። በተለይ ከፍ ያሉ ሲሄዱ ትምህርት ቤት ውስጥ ሊያጋጥማቸው የሚችል ዝቅተኛ የመሆን ስሜት፣ ያካባቢ መቀየር፣ በወላጅ መሃል የሚደርስ ፍቺ ወይም ሞት ልጆች ትምህርት ቤት መሄድን እንዲጠሉ ያደርጋቸው ይችላል። ይህ ሁኔታ ሲያጋጥም ታዲያ ልጆች ፍርሃታቸውን ማሸነፍ እንዲችሉ ምን ማድረግ ይቻላል በሚለው ሐሳብ ላይ ወላጆችንና የቤተሰብ አማካሪ አነጋግሬያለሁ። ቀጥሎ ይቀርባል። ፍቅረ ሰላም ጌትነት የ8 አመትና የ5 አመት ልጆች እናት ናት። አሁን በትምህርታቸው ጎበዝና ታታሪ የሆኑት ልጆቿ ግን ትምህርት ሲጀምሩ ትምህርት ቤት ላለመሄድ በጣም ያስቸግሯት እንደነበር ታስታውሳለች። በተለይ የመጀመሪያ ልጇ
ከ3ኛው ቀን ጀምሮ አልሄድም ማለት ጀመረ። ጠዋት ላይ ገና ከእንቅልፉ ሲነሳ ትምህርት የለም አይደል አልሄድም አይደል ምናምን እያለ ያለቅስ ነበር። እና በጣም ያስቸግረን ነበር የመጀመሪያው አካባቢ።
የመጀመሪያ ልጇን ያክል አይሁን እንጂ ሁለተኛ ልጇን በተመሳሳይ ትምህርት ቤት ላለመሄድ ጥረት ታደርግ እንደነበር ፍቅረ ሰላም ትናገራለች። በአብዛኛው ይህን ጥላቻቸውን የሚገልጹትም በማልቀስና ትምህርት ቤት ላለመሄድ የተለያዩ ሰበቦችን በመፍጠር ነበር።
አትሄዱ ይላል፣ እፈራለሁ፣ በቃ ከቤት መውጣት አልፈልግም ይል ነበረ። ግን በዋናነት የምናየው የነበረው ባህሪ እና ወይም ስንጠይቀው ከተመለሰ በኋላ ምን አጋጠመህ፣ ምን ሆንክ፣ ምን አለ ስንለው ደጋግሞ ያነሳ የነበረው እኛ ቤት የምናደርገው የነበረውን ልምድ የተለየ ኢንቫይሮመንት ስለሆነበት እዚህ ነው መሆን የምፈልገው፣ በዚህ አሻንጉሊቴ ነው መጫወት የምፈልገው ምናምን ነበር የሚለው። ማታ ላይ ሲመጣ እንጠይቀዋለን። ትንሿም እንደዛ ነው፣ ከሱ ጋር መዋል ፈልጋለሁ ምናምን ትላለች። ስለዚህ ቤት ያለውን ነገር እንዲህ ያደርጋሉ፣ ወይም ከኛ ጋር ያለውን ነገር ማለት ነው።
በዩናይትድ ስቴትስ ቴክሳስ ግዛት የጋብቻና የቤተሰብ አማካሪ እንዲሁም ጸሐፊና አሰልጣኝ የሆኑት ዶክተር ሙላቱ በላይነህ እንደሚያስረዱት ይህ አይነቱ በህፃንነት እድሜ ላይ ትምህርት ቤት የመሄድ ፍራቻ ወይም ጥላቻ የሚከሰተው በእንግሊዘኛው ሰፓሬሽን አንዛይቲ ተብሎ በሚጠራው መለየት የሚፈጥረው ጭንቀት ምክንያት ነው።
በማልቀስ ሊገልጡት ይችላሉ፣ በመታመም ሊገልጡት ይችላሉ፣ ነጭናጫ በመሆን፣ ትኩረት በማጣት፣ በተለያየ ነገር ሊገልጡት ይችላሉ። በተለይ ህጻናቶች በሆኑበት ላይ መነጫነጭ፣ ማልቀስ፣ ራሱ መደበቅ፣ ወላጆቻቸውን ይዘው አለቅ ማለት እንደሱ አይነት ሊያሳዩ ይችላሉ።
ትምህርት ቤት የመሄድ ጥላቻ ወይም ፍራቻ በህጻናት ላይ ብቻ ሳይሆን በሁሉም የእድሜ ክልል ላይ ባሉ ልጆች ላይ ሊደርስ ይችላል። ለዚህ ምክንያቱ እንደየእድሜያቸውና የአኗኗራቸው ሁኔታ እንደሚለያይ ዶክተር ሙላቱ ያስረዳሉ።
ልጆች የሚተማመኑበት፣ የሚስማማቸው፣ ደህና ጥበቃ የሚሰማቸው፣ የማይጎዳቸው፣ ሰላም የሆነ ቦታ ይፈልጋሉ እና ያንን ምናልባት የአንድ ጸጥታና ደህንነት ጥበቃ ያለበት ቦታ ሲያጡ፣ በተለይ ደግሞ አሁን ባለንበት ሁኔታ የኮቪድ የበሽታ ሁኔታ አለ። ከዛ ደግሞ ወደ ሀገራችን ስንወስደ ደግሞ አሁን ያለው የጦርነት ሁኔታ አለ። ይህ ለልጆች በጣም ኃይለኛ ጭንቀት ነው የሚፈጥርባቸው። ቤታቸው ውስጥ ደግሞ ያለ የእናትና የአባታቸው ቸው ስምምነት አለመኖር፣ ሴፍ ያልሆነ ቦታ መሆን፣ ያ የሚፈጥርባቸው ስሜት። አንዳንዶቹ ደግሞ ትምህርት ቤት ሄደው ከአሁን በፊት የገጠማቸው ጥቃት፣ ስድብ፣ ነቀፌታ ካለ፣ መሸማቀቅ ካለ ትምህርት ቤት ለመሄድ እና ተመልሶ ለመማር ኃይለኛ ፍርሃት ሊጥልባቸው ይችላል።
ሌላው ለልጆች ትምህርት ቤት መጥላት ምክንያት የሚሆነው ደግሞ በቤተሰብ መሀል የሚደርስ ግጭት ወይም በትምህርት ቤት ውስጥ የሚያጋጥም የዝቅተኝነት ስሜት በስነ ልቦናቸው ላይ የሚያሳድረው ተጽዕኖ እንደሆነ ዶክተር ሙላቱ ጨምሮ ያብራራሉ።
ሁሉ ነገር አንተ ትምህርት ስለማትወድረው ስለምጠላ ነው ብቻ ሳይሆን ልጆቻችን ሊታመሙ ይችላሉ። በተለይ የመጨናነቅ፣ የውጥረት፣ የጫና፣ የዲፕሬሽን ሂድባት የሚባለው የአእምሮ ጤንነት፣ የስሜት መረበሽ፣ የጤና መጓደል ሊገጥማቸው ይችላል። ዝም ብለን በደፍጣጣው ከማውገዝ እና በደፍጣጣው የሆነ ነገር ከምንላቸው ምንድሙ ነው ሊሆን ይችላል። በተለይ ቅድም የዘርዘር ኩላሽ ይሄ የሰላም የተረጋጋ ነገር አለመኖር ስሜታቸውን ሊረብሻቸውና የተለያየ ፍርሃት አይምሯቸው ከአቅም በላይ ከማሰብ በላይ አልፎ ኃይለኛ ውጥረትና ጭንቀት ውስጥ ሊያስገባቸው ይችላል እና ስለዚህ የጤና መጓደልም ሊሆን ይችላል።
ከዚህም በተጨማሪ በትምህርት ደረጃ ዝቅተኛ መሆንና ከሌሎች ተማሪዎች ጋር አብሮ መሄድ አለመቻልም እንዲሁ ለትምህርት ቤት ጥላቻ አስተዋጽኦ ያደርጋል። በተለይ ወላጆቻቸው ለስራ ወይም ለኑሮ የሚኖሩበትን ቦታ ወይም ሀገር ቀይረው ወደ አዲስ ቦታ ሲሄዱ ይህ አይነቱ ችግር ጎልቶ ሊታይ ይችላል።
ከአንድ ሰፈር ወደ ሌላ ሰፈር፣ ከአንድ ከተማ ወደ ሌላ ከተማ፣ ከአንድ ሀገር ወደ ሌላ ሀገር ቦታ ሲቀይሩ ባለው ሽግግር ልጆች ለተለያየ ነገር ተጋላጭ ሊሆኑ ይችላሉ። አንደኛ ለማንነት ቀውስ ተጋላጭ ሊሆኑ ይችላሉ። ለተለያየ ድባቴ፣ ለዲፕሬሽን አልፈው ሊሰጡ ይችላሉ። ለተለያየ ከቁጥጥር ውጭ ለሆነ ጭንቀት አልፈው ሊሰጡ፣ ለአንዛይቲ አልፈው ሊሰጡ ይችላሉ። አንዳንዶቹ በጣም ሲሪየስም ከሆነ ደግሞ ሱሳይዳል፣ ራሳቸውን ለማጥፋትም አልፈው ለመሰጠት፣ ምክንያቱም ብዙ ነገር ባዶ ሊሆንባቸው፣ ተስፋ መቁረጥ። የእኛ ሀገር ሰው ደግሞ ያው ከበላን ከጠጣን ልጅ ማሳደግ እንደሱ ብቻ መስሎ ስለሚታየን ጠገበ ልንል እንችላለን፣ አንደርስታንድ ላናረጋቸው እንችላለን። እና ስለዚህ ወላጆች እንደዚህ አይነት እርምጃ ሲወሰድ ልጆችን አንደርስታንድ ማድረግ፣ ሁኔታቸው ማየት፣ ትኩረት ማድረግ ጥሩ ነው። ላል
ልጆቻቸው ትምህርት ቤት መሄድ የሚያስቸግሯቸው ብዙ ወላጆች ታዲያ በቁጣና በቅጣት ልጆችን ወደ ትምህርት ቤት እንዲሄዱ ለማድረግ ይሞክራሉ። ይህ አይነቱ አካሄድ ግን በተቃራኒው ልጆች እንዲርቁና ሌላ መደበቂያ እንዲፈልጉ እንደሚያደርጋቸው የሚያስረዱት ዶክተር ሙላቱ መፍትሄው ለልጆች ጊዜ መስጠትና መነጋገር መሆኑን ያሰምሩበታል።
ያልተለመደ ነገር ሲያሳዩ ያልተለመደ ነገር እየተቆጡ ምናም ደሞ ዛሬ እንዲውላል ደሞ እንዲውላል እያሉ እየቆጡ ሌላ ጫና ከመጨመር ይልቅ ምንድነው ሰሞኑ ጥሩ አይደለም ምንድነው ማየው ብሎ ያንን ተከታትሎ ልጆችን በተጋለ ነገር ልዩ ትኩረት ጊዜ መስጠትና በተረጋጋና በፍቅር ከነሱ ጋር መነጋገር መግባባት ጥሩ ነው። ልጆች ፍቅር ነው የሚፈልጉት። እንደገና መጮህ ቆጥኛል የሚል ሌላ ፍርሃት መጨመርና እነዚህ የበለጠ ቤታቸውንም እንዲጠሉ እንዲፈሩ ብሎም ሌላ መደበቂያ እየፈለጉ ልጆቻችን ሳንፈልግ በገዛ እጃችን እንድናጣቸው ሊያረጋን ስለሚችል ጥሩ አድማጭ መሆን ያስፈልጋል።
ዶክተር ሙላቱ አክለው ልጆች አብዛኛውን ጊዜያቸውን የሚያሳልፉት በትምህርት ቤት እንደመሆኑ መጠን ከትምህርት ቤታቸውና ከመምህራኖቻቸው ጋር የቅርብ ግንኙነት መፍጠርም ልጆችን ለመርዳትና ለማገዝ ቁልፍ መሰረት ነው ይላሉ።
ወላጆች ከልጆቻቸው አስተማሪ፣ ከልጆቻቸው ጓደኛ፣ ከልጆቻቸው ጓደኛ ቤተሰብ ጋር በተቻለ መጠን ግንኙነቱ ምክንያቱም ልጆቻችን በእነዚህ ሁሉ ነው የሚቀረጹት እና ልጆችንም ይቀርጿቸው ልጆቻችንም ይቀርጿቸው በዙሪያችን ያሉትን በተቻለ መጠን አቅም በፈቀደና ጊዜ የበጀቱ ጓደኝነቱ ወዳጅነቱ መፍጠርና መልካም ግንኙነት መፍጠሩ ልጆቻችን የበለጠ እንድንረዳቸውና መረዳት ብቻ ሳይሆን በሚያስፈልግ ነገር በሚያስፈልግ ጊዜ እንድንረዳቸው ይረዳናል ብዬ አስባለሁ።
ፍቅረ ሰላምም ልጆቿ ትምህርት ቤታቸውን እንዲለምዱና እንዲወዱ ማድረግ የቻለችው በየቀኑ የሚያስጨንቃቸውንና የሚረብሻቸውን እንዲያካፍሉ በግልጽ በማናገርና ከትምህርት ቤታቸውና ከመምህራኖቻቸው ጋር በመነጋገር ነበር። ይህን በማድረጓ ልጆቿ ዛሬ ትምህርት ቤታቸውን ከመወደዳቸው በላይ ከጓደኞቻቸው ተግባቢና ውጤታማ መሆን ችለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸው ስመኝሽ የቆየ ነበር። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሳይበለን መልካም ምሽት።